voice of America. የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት
በ19፣ 22 እና 25 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም ዛሬውን አሁን ጀመረ።
እኛን ደስ ከሚያሰኘን ነገር ውጪ አትሰሙም፣ አታዩም፣ አትናገሩም። ከተናገራችሁም እኛ በመናዘጋጀው መድረክ ላይ ነው መናገር ያለባችሁ። ያን ጊዜ ማን እንደሆናችሁ ስለምናቅ እዛው እንደረገው እናረጋለን ነው ሲተረጉ። ግን የዚህ ህግ አላማ ሙሉ በሙሉ የተጻፈውን ነገር ሁሉ ተግባር ላይ ማዋል አይመስለኝም። ዋና አላማው ስነ ልቦናዊ ጫና ማሳደር
መሬት ላይ ያለውን ሁኔታ መቀበል እንደ ትልቅ ሽንፈት ስለተቆጠረ በኢህአዴግ ዘንድ ያወቁ እንዳላወቀ የመሆን ነገር ነው የነበረውና ትልቁ ችግር የሚመነጨው ከዛ ነው። የመጀመሪያውና በጣም ቀላሉ በድፍረትም ሊገባበት የሚችል ለሀገሪቱም የተሻለው መፍትሄ ወደ ድርድር ጠረጴዛ መሄድ ነው። አንደኛው የተደረገው በተቃራኒው መፍትሄዎቹንም እንዳንፈትሽ ወደ መፍትሄዎቹ እንኳን መንገድ እንዳንጀምር ከዚህ መሰረታዊ ስህተት ይነሳል።
ያስቸኳይ ጊዜ አዋጁና አንደምታው፣ የኢትዮጵያ መገናኛ ብዙሃን ምህዳር፣
የድህረ አዋጁ ገጾች የሚገለጡበት የራዲዮ መጽሔት የጋዜጠኞች የጠረጴዛ ዙሪያ ውይይት ነው።
የአገር ጉዳይ፣ የሰሞኑ ውሎና ክራሞት፣
የደብረ ገነት መድኃኔዓለም ቤተ ክርስቲያን የፈንድሬዚንግ ፕሮግራም ነበረ እዚህ ቨርጂኒያ ውስጥ። እዛ ላይ የነበረው ስነ ስርዓት ላይ መዘምራኖቹ ዘምረው አስቀምጠዋቸው ሌላ ዝግጅት እየተካሄደ ነበር እና አቀማመጣቸው በጣም ይገርም ነበረ እና ቁጭ እንዳልኩ በቃ አይኔ እነሱ ላይ አረፈ። መሬት ላይ ቁጭ ብዬ ነው ያነሳዋቸው። በቃ ያው እንደምታየው ለእኔ አይደለም ለሁሉም ሰው ደስ የሚል ትርጉም ያለው እንትን የሚሰጡ
ህይወት አላቸው።
ህይወት አለ።
ድምፁን የምንሰማ ይመስላል ገን እናድርገን ካሰብ
ነው። በጣም የምወደውና በጣም ነው ደስ የሚለኝ ይህን በማድረግ።
የፊደል አዝመራ
ጥበብና ትሩፋቶቹ።
ወደ ፎቶግራፍ ባለሙያው ዮሐንስ አስረስ መኖሪያ ቤት ጎራ እንላለን።
የሳምንቱን ምርጥ ግጥም እናስቀድምና ከአዲስ አበባ ለሚያደርሰን ጥንቅሩ የንጉሴ አክሊሉን የወጎች መስኮት ከፈት አድርገን ሌሎች ቅንብሮችን በማከል ሰዓታችን እንደፈቀደ እናቀርባለን።
የአክብሮትና የናፍቆት ሰላምታውን አልዘነጋንም።
ውድ የራዲዮ መጽሔት ታዳሚዎች እንደምን አመሻችሁ? እንደምንስ ሰነበታችሁ?
ከዛሬ እሁድ ጥቅምት 13 2009 ዓ.ም ተመረዘ ዝግጅታችን ጋራ
የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና
አዲሱ አበበ አቀናባሪው ንጉሶ ታምሬን ይዘን ተሰይመናል።
እሁድ ከሆነ ለቱ
አሁን የራዲዮ መጽሔት ነው ሰዓቱ።
አንዱን ቢዘል በሳምንቱ
ከሰዓቱ የዓለም ዜና በኋላ እንመለሳለን።
እንዳትሄዱ።
ጤና ይስጥልን ክቡራትና ክቡራን አድማጮች፣ እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ቴክኒሻኑ ቢል ባርበር በስቱዲዮ መሳሪያዎች ላይ ይገኛል። አዲስ አበባ ውስጥ የሰብአዊ መብቶች ጉባኤ ዛሬ ያዘጋጀውና የጀመረው የገቢ ማሰባሰብ መርሃ ግብር ሳይጠናቀቅ በጸጥታ ኃይሎች ተቋርጧል። የጉባኤው መሪዎች ተግሳጽ ተሰጥቷቸው መለቀቃቸውም ታውቋል። ይህ የጉባኤው ፕሮግራም የተፈቀደ እንደነበርም ተገልጿል። መለስካቸው አማሃ ስፍራው ላይ ነበር፣ መስመር ላይ ይዤዋለሁ። እንደምን አመሸህ መለስካቸው?
ሰላም ሰለሞን፣ እንዴት አመሸህ?
ደህና ነኝ።
እንዴት ዋልክ ነው? በእናንተ
እኛ ጋር እንዴት ዋልክ ነው? ዛሬ ቀደም ሲል በመግቢያው ላይ እንደተጠቀሰው የሰብአዊ መብቶች ጉባኤ የገቢ ማሰባሰቢያ ምሳ ላይ ተገኝተህ ነበር እና እስቲ የነበረው ሁኔታ ምን ይመስላል አጫውተኝ።
እንግዲህ እንደገባን ያው ቀደም ብሎ በደረሰን መሰረት ያው የተፈቀደ ስብሰባ ነበረ። እኛም ገብተን ምሳ መጋበዝ ጀምረን ምሳ ተጋብዘን ባለፉት ዓመታት ሰመጉ ወይንም እንደውም ይህ ሰመጉ በትክክለኛ አጠራሩ
ቀደም ሲል በነበረው
እንዴት እንደተመሰረተ ፕሮፌሰር መስፍን ወልደማርያም መስራቹ በስፍራው ተገኝተው የነበረውን ሁሉ አብራርተው አጭር ንግግር አድርገውልን ነበረ። ከዚያ በኋላ እንግዲህ የተወሰኑ ፕሮግራሞች ይካሄዱ ነበረ። ከምሳ ጀምሮ የተለያዩ የገቢ ማሰባሰቢያ መርሃ ግብር ስለነበረ በዚህ አማካኝነት እነዚህ ሲከናወኑ ነበሩ። ግን አንድ ቦታ ላይ እንግዲህ ከገቢ ማሰባሰቢያ ክንውኖች አንዱ በሆነው የስዕል ጨረታ እየተካሄደ ሶስተኛው ጨረታ ሲካሄድ ጨረታውን ሲመሩ የነበሩት የሰብአዊ መብቶች ጉባኤ ምክትል ሰብሳቢ አቶ ቁምላቸው ዳኜ ይህንን ሲያስተናግዱ የሰመጉ ዲሬክተር መጥተው እንዲያቆሙ ጠይቋቸው፣ ሲጠይቋቸውም እኛ በማንሰማው ድምፅ ከተናገሩ በኋላ
ጠጋ ብለው ነው የተናገሯቸው ለማለት ፈልጉ
ጠጋ ብለው ነው የተናገሯቸው እና ዳይሬክተሩ አቶ ብጻተ ተረፈ በወቅቱ የሚፈጸም የነበረውን ነገር አስታወቁን። በአሁኑ ጊዜ የኢትዮጵያ ጸጥታ ኃይሎች መጥተው ይህንን ዝግጅታችን የተፈቀደ ቢሆንም እንድናቆም ጠይቀውናል እና እኛ በሰላምና ምንም አይነት ግጭት በሌለበት ሁኔታ ስራችን የምናከናውን ስለሆነ ፕሮግራማችን መቆም አለበት እንድናቆም ትጠይቀናልና አቁመናል ብለው የስዕል ጨረታ ጉዳይ ቆመና ተበተነ።
በይፋ ሳይዘጋ ነው የተበተነው የገቢ ማሰባሰብ ፕሮግራም?
አዎ፣ በይፋ አልተዘጋም። በነገርኩ ምክንያት በትዕዛዝ እና በመንግስት ተጽዕኖ የተቋረጠ መርሃ ግብር ነው።
እዛ ተገኝተው የነበሩት የጸጥታ ኃይሎች ያልከኝ የደንብ ልብስ የለበሱ ናቸው ወይስ የደንብ ልብስ ያለበሱ ናቸው የመጡት?
ሁለቱም ነው። እዛ ወጥቼ እንዳየሁት ከሆነ የጸጥታ ኃይሎቹ አንድም የማንኛውንም የሰላማዊ ህዝብ ልብስ የለበሱ ወይም
ሲቪል
መለዮ የሌላቸው ወይም ሲቪል የሚባለው ነው። ሌሎች ደግሞ ያው በትክክል መለዮ ያላቸው መኮንኖች ነበሩ።
የፖሊስ አባላት ናቸው ወይስ?
ፖሊስ አባላት ናቸው። የአዲስ አበባ ፖሊስ አባላት የሚል ላይ የወዘን መችም ተለጥፉ
እና መጥተው ተበትኖ ተለያዩ ወይስ ቀጥሎ የወሰዱት እርምጃ አለ?
ከዚያ በኋላ እንግዲህ አንዳንድ ሰዎችን እንደሰማሁት እዚያ ሁሉንም የሰብአዊ መብቶች ጉባኤ የስራ አስፈጻሚ ኮሚቴ አባላትን ሰብስበው እዚያ እንደቆዩ አሁን በደረሰኝ መረጃ መሰረት ደግሞ ከእነዚህ መካከል አሁን እንግዲህ ማውቃቸውን ነው የምነግርህ፣ አቶ ቁምላቸው ዳኜ የኮሚቴው ምክትል ሰብሳቢ ያሉ፣ አቶ አምሀ መኮንን የታወቁ ጠበቃ ናቸው። እኒህ ሰውዬ እንደምታውቋቸው እሳቸው ደግሞ የኮሚቴው አባል ናቸው። ሌሎችም እንደዚሁ ነበሩ። እነዚህ ሁሉ እንዲቆዩ ተነግሯቸው እንደነበር አውቃለሁ። በኋላ እንዳጠራሁት ግን ሁሉንም እዚያው ሰብስበው ገስጸዋቸው፣ የመንግስትም ስም ማጥፋት ስራ እየተሰራ እንደሆነ አመልክተዋቸው ወደ የቤታቸው እንዲሄዱ ነግረዋቸዋል።
ይዘዋቸው አልሄዱም፣ ወደ የትም ቦታ
አልሄዱ።
የታሰረም ሰው የለም
የለም።
መለስካቸው፣ ይሄ የገቢ ማሰባሰብ ፕሮግራም እንዲካሄድ የተፈቀደው የአስቸኳይ ጊዜ አዋጁ ከታወጀ ወዲህ ነው?
አዎ።
የተጠየቀውም የተፈቀደውም?
የተፈቀደውም ከዚያ ወዲህ ነው።
መለስካቸው፣ እንግዲህ ከሰሞኑም ሌሎች የዚህን የሰብአዊ መብቶች ጉባኤ መሪዎችና ተሳታፊዎች የሚያነጋገርካቸው ካሉ እነሱን አካተህ ሰፋ ያለ ዘገባ ከሰሞኑም ታቀርብልናለህ ብለን እንጠብቃለን። ለዛሬ እግዚአብሔር ይስጥልኝ፣ አመሰግናለሁ። ደናምሽ
ተሳማ አደርገህን ነው ሰለሞን። ደናምሽ
እንግዲህ መለስካቸው ከመንግስቱም አካላት በኩል የሚሰሙ ሌሎች መረጃዎችን ይዞልን ይመለሳል ብለን እንጠብቃለን። አንድ ሁለት ዜና ከኢትዮጵያ ውጭ ያሉ ላሰማችሁ በምትቀረን ጊዜ። በሳዑዲ አረቢያ የሚመራው ጥምረት የመን ዋና ከተማ ሰነአ ላይ የሚካሄደውን የአየር ድብደባ ለሶስት ቀናት ካቋረጠ በኋላ ዛሬ እንደገና ጀምሯል። ድብደባው ለ72 ሰዓታት የተቋረጠው ሰብአዊ አገልግሎት ለማቅረብ በሚል ነበር። 17 ቀናት በቀሩት በዩናይትድ ስቴትስ ፕሬዚደንታዊ ምርጫ የዲሞክራቲክ ፓርቲ እጩ ሂለሪ ክሊንተን የበላይነታቸውን እያጠናከሩ በሄዱበት የህዝብ አስተያየት ግምት የተወካዮች ምክር ቤቱን አብላጫ መቀመጫ ዲሞክራቶቹ እንደራሴዎች እንዲይዙ ለማድረግ እየሰሩ መሆናቸውን እየገለጹ ነው። በአሁኑ ጊዜ እየተካሄደ ያለውን ዘመቻ እያጠኑ ያሉት ተንታኞች የፊታችን ጥቅምት 29 በሚካሄደው ምርጫ ዩናይትድ ስቴትስ የመጀመሪያዊቱን ሴት ፕሬዚደንት ሳትመርጥ አትቀርም እያሉ ነው። ከአስር እድሎች በዘጠኙ ሂላሪ ክሊንተን ሊያሸንፉ ይችላሉ እየተባለ ነው። እስከ ምሽቱ 4 ሰዓት አብራችሁን ቆዩ። ለቀሪ ዝግጅት ወደ አዲሱና ወደ አሉላ ልመልሳችሁ።
ስንቅ የሚያቀብሉኝ እስረኞቹ ናቸው። እስረኛ ነኝ እኔ፣ መብቴ የጎደለ ነጻ ርግብ ለመሆን ከቶም ያልታደለ፣ በአጥር በጠመንጃ በዘብ ተጠብቄ፣ በአንዲት ጠባብ ክፍል ምኞቴን አምቄ ታስሬ ኖራለሁ፣ በመጽሐፍ ቅጠል ዓለምን እያየሁ።
የለም ነጻ ሰው ነኝ፣ እስረኛ አይደለሁም። ጭንቅና ሰቀቀን ከኔ ጋር የሉም። እታስር ይሆን ወይ ብዬ መች ልፈራ፣ ታስሬ ያለሁና ከራሴ እውነት ጋር። የሚዳቋ ስጋት ጭንቀት የሞላቸው የታሰሩትማ በደጅ ያሉት ናቸው።
እኔ ነጻ ሰው ነኝ፣ ያሻኝን ሰርቼ የልቤን አውርቼ ይኸው እዚሁ አለሁ ነጻነት አግኝቼ።
የታሰሩትም አቦች አሉ ናቸው የልብን ለማውራት የልብን ለመስራት ወንዩ ከዳቸው የሚደናበሩ በገዛ ጥላቸው እኔ ነጻ ሰው ነኝ የታሰሩትማ ያልታሰሩት ናቸው
ስንቅ የሚያቀብሉኝ እስረኞቹ ናቸው።
ገጣሚ ሰለሞን ሞገስ እውነትን ስቀለዋት በሚል ርዕስ ከዚህ ቀደም ለንባብ ካበቃው የሥነ ግጥም መድብል ባገኘናት የሳምንቷ ምርጥ ግጥም የዛሬ እሁድ የራዲዮ መጽሔት ፕሮግራማችንን ጀምረናል።
የሳምንቱ የራዲዮ መጽሔት የመክፈቻ ዜማ ባደረግናት በድምፃዊ ታደለ ሮባ
ያንቺ እንደተባለ የተሰኘች ዜማ ሁለት እንበል። አሁን የጋዜጠኞች የጠረጴዛ ዙሪያ ውይይት ነው።
የራዲዮ መጽሔት የጋዜጠኞች ጠረጴዛ ዙሪያ ውይይታችን በወቅታዊ ርዕሰ ጉዳይ ተመልሰናል።
የአስቸኳይ ጊዜ አዋጁና አንድምታው፣ የኢትዮጵያ መገናኛ ብዙሃን ምህዳር፣
ድረ አዋጅ ገጾቹ የሚገለጡበት ውይይት ነው።
አዲሱ የጋዜጠኞች ጠረጴዛ ዙሪያ ውይይታችን ምናልባትም ሳይናፈቃል ቀረም ለዘም ላለ ጊዜ ተቋርጦ ነበረ። ታዲያ አነጋጋሪ ርዕሰ ጉዳዮች ተገኝተዋል። ምናልባትም ሳይቋረጥ በተከታታይ በሚቀጥሉ ፕሮግራሞቻችን የሚመጣ መሆኑን ቃል መግባት ያስደፍራል።
ልክ ነው። መልካም እንግዶቻችን እናስተዋውቅ።
መስፍን ነጋሽ እባላለሁኝ። አሁን በዋናነት የምሰራው መሰረቱን ስዊድን ላደረገና በዓለም አቀፍ ደረጃ በሰብአዊ መብቶች ጉዳይ ላይ ለሚሰራው ሲቪል ራይትስ ዲፌንደርስ ለተባለ ድርጅት ነው። ከዛ ውጭ ደግሞ ከጓደኞቼ ጋር በመሆን ዋዜማ የሚባል ሬዲዮና ከሱ ጋር የተያዙ ነገሮችን እንሰራለን። ከዚህ በፊት ያው ጋዜጠኛ ነው።
እኔ አርጋዋሽን እባላለሁ። በሙያዬ ጋዜጠኛ ነኝ። በመደበኛነት እዚህ አሜሪካን ላለ ድርጅት በአናሊስትነት እሰራለሁ። ከዛ ባሻገር ዋዜማ ራዲዮ ባልደረባ ነኝ። ከዛም ቀደም ላለፉት ዓመታት በተለያዩ የሚዲያ ተቋማት ውስጥ ጋዜጠኛ ሆኜ ሰርቻለሁ።
አመሰግናለሁ ለአጭር ትውውቃችሁ አርጋዋሽ። እኔ መስፍን ነጋሽ። ምናልባትም በተለያዩ ፕሮግራሞች አድማጮች ያስታውሳችሁ ይሆናል። መስፍን ነጋሽ የአዲስ ነገሩ ዋና አዘጋጅና መራሄ ኤዲተር፣ አርጋዋሽኒ በርከት ባሉ የመገናኛ ብዙሃን ኢትዮጵያ ውስጥ አገልግልሃል። ኋላ ላይ ተፈጥሮ አካባቢ ላይ የሚያተኩር የጋዜጠኞች ማህበርም ትመራ ነበር ካልተሳሳኩ?
አዎ እሱ ነበረ። አገር ውስጥም ለውጭ ሚዲያም ሁሉንም አይነት የሚዲያ ተቋማት ሰርቼባቸዋለሁ ለማለት እደፍራለሁ።
መልካም። እንነጋገርበት ርዕሰ ጉዳይ ድህረ አስቸኳይ ጊዜ አዋጅ የኢትዮጵያ መገናኛ ብዙሃን ምህዳርን ወይም አያያዝ የሚመለከት ውይይት ነው። ኢትዮጵያ ውስጥ አጣብቂኝ ሁኔታዎች በተፈጠሩ ጊዜ ይልቁንም የመገናኛ ብዙሃንን አሰራር የሚያውኩ ወይም የተለወጠ ገጽታ የሚሰጡ ሁኔታዎች በነበሩ ጊዜ የሰራችሁ በመሆናችሁ የአሁኑንም ሁኔታ ኢትዮጵያውያን መገናኛ ብዙሃን ጨምሮ በቅርበት እንደሚከታተል አሁንም ሙያ ውስጥ እንዳለ ሰው ልምዶቻችሁን እያመጣንን ለማዛመድ እንሞክራለን። የቅርቡ የአስቸኳይ ጊዜ አዋጅ በርከት ያሉ ሁኔታዎችን ይዳስሳል። ለዛሬ ትኩረታችን በመግቢያ እንደጠቀስኩት የመገናኛ ብዙሃኑን ብቻ የሚመለከት ነው። ኮማንድ ፖስት የሚለው ባዕድ ቃል ምናልባት በቀጥታ የአማርኛ ግርድፍ ትርጉም ብንወስደው የማዘዣ እዙ የሚከለክላቸው በርካታ ነገሮች ውስጥ እንቅስቃሴን ጨምሮ ይገድባል። የመገናኛ ብዙሃን አሰራር አሁን ባሉት ሁኔታዎች ውስጥ የበለጠ አደጋ ላይ ይወድቃል የሚል ሀሳብ እየተሰማ ነው ያለው። በማንኛውም ሬዲዮ ወይም ቴሌቪዥን ድምጾች ምስል፣ ፎቶግራፍ፣ ቲያትር ወይም ፊልም የሚተላለፉ መልእክቶችን የመቆጣጠር ስልጣን አለው። እስኪ ነጻው ፕሬስ ላይ ቀባ ያደርጋል የሚለው ሐሳብ የቱን ያህል ተጨባጭ እንደሆነ በመመልከት እንጀምር። መስፍን፣ ምን አይነት ተጽዕኖ ያሳድራል ብለህ ታምናለህ?
አዋጁ በመገናኛ ብዙሃንና በጋዜጠኞች ላይ ከሚያሳድረው ተጽዕኖ በዘለለና በሰፋ መልኩ አጠቃላይ በህዝቡ መሰረታዊ መብት ላይ ያደረገው ክልከላ በጣም ትኩረት ሊሰጠው የሚገባ ይመስለኛል። ጋዜጠኞችና መገናኛ ብዙሃን የዚህ ክልከላ ሰለባ የሚሆኑት የህዝቡ አካል ስለሆኑ ጭምር ማለት ነው። እና ይሄ የአስቸኳይ ጊዜ አዋጁ መረጃ ማግኘትም መያዝም ማካፈልም እነዚህን ሁሉ ነው የሚከለክለው። እንግዲህ አዋጁ እንደሚለው ምናልባት እዛ ላይ ቃል በቃል መጥቀስ ካስፈለገ
ጥሩ ነው። መስፍን ጥቀስልን።
አንቀጽ አንድ ምን ይላል? ማንኛውም ሁከት፣ ብጥብጥና በህዝቦች መካከል መጠራጠርና መቃቃርን የሚፈጥር የተባለውን ማንኛውንም ነገር መለዋወጥ ክልክል ነው ነው የሚለው እና አሁን በህዝቦች መካከል መጠራጠርና መቃቃር የሚፈጥር ነገር ምንድን ነው ስለሚባለው ነገር ግን ምንም የተሰጠ ብያኔ የለም። ስለዚህ ማንኛውንም ቅሬታ፣ ማንኛውንም ትችት የሚያቀርብ ሰው በአንድ ሌላ አካል ላይ ይህንን አዋጅ ጥሷል ተብሎ ሊታሰር ይችላል። አዋጁ እንደሚለው ሊቀጣ ይችላል። ይሄ ብቻ አይደለም። እነዚህ የኢትዮጵያ መንግስት አሸባሪ ናቸው የሚላቸውን ድርጅቶች ከእነሱ ጋር ማንኛውንም አይነት ግንኙነት ማድረግ፣ የእነሱን መረጃዎች መያዝ፣ ለምሳሌ አንድ ሰው የኦነግን ወይም የግንቦት ሰባትን ፕሮግራማቸው ልወቀው እስኪ ምን አድርገው ነው እንደዚህ አሸባሪ የተባሉት የሚል ጤናማ ጥያቄ ኖሮት የግንቦት ሰባትን የኦነግን ፕሮግራም ከኢንተርኔት አግኝቶ ሲያነብ ቢገኝ ይሄ ሰውዬ ይሄን አዋጅ ጥሰሃል ተብሎ ይቀጣል። ይሄ ሰውዬ ግን መሰረታዊ ህገ መንግስታዊ መብቱን ነው የተጠቀመው። ምን የሚባለውን መረጃ የማግኘት መብቱን፣ ከዛ መረጃ ተነስቶ የራሱን አመለካከት የራሱን ምርጫ ለማድረግ ማለት ነው። ከዚህ አልፎ ደግሞ ወደ ጋዜጠኞች ስንሄድ ለምሳሌ በዚህ ጉዳይ ላይ አሁን የተፈጠረውን እንቅስቃሴ ይመራሉ ወንጀለኞች ናቸው የሚላቸው አካል አለ መንግስት። እነሱን አንድ ጋዜጠኛ ደውሎ ለዚህኛው ጥፋት እናንተ ተጠያቂ ናችሁ ተብላችኋል፣ ናችሁ ወይ እናንተ ናችሁ ወይ ያደረጋችሁት ብሎ ህዝቡን ወክሎ ጥያቄ ማቅረብ አይችልም። እነሱን ኮንትራክት ቢያደርግ እነሱን በማንኛውም መንገድ ከእነሱ ጋር ግንኙነት ፈጥሮ ጥያቄዎቹን ቢልክ ቃለ መጠይቅ ቢያደርግላቸው ይሄ ሰውዬ ወንጀለኛ ነው የሚባለው። ከዛም አልፎ በጣም በሚያስቅ መልኩ እንደውም በነጻ የሚተላለፍ ቴሌቪዥን ማየት ሁሉ ወንጀል ነው ተብሏል። አሁን አንድ ሰው አያድርግበትና አንድ ኬክ ቤት በአጋጣሚ ሲሄድ የኬክ ቤቱ ባለቤት ኢሳትን ወይም የኦሮሞ ሚዲያ ኔትወርክን ኦኤምኤንን ከፍቷል እንበል በቃ ይሰሩኝ ብሎ እዛ ቤት የተገኘ አንድ ማኪያቶ የሚጠጣ ሰውዬ አይተሃል ተብሎ ሊከሰስ ይችላል በዚህ በአስቸኳይ ጊዜ አዋጁ መሰረት። ምክንያቱም ማየትም ነው የተከለከለው፣ ማሳየት ብቻ ሳይሆን ማየትም መስማትም ነው። እና በጣም በጣም በህዝብ ላይ ከፍተኛ ስነ ልቦናዊ ጦርነትን ለማድረግ ጫና ለማድረግ የመጣ ህግ ስለሆነ መረጃ የመለዋወጥን፣ ሀሳብ የመለዋወጥን፣ የመከራከርን፣ የመወያየትን መንገዶች ሁሉ ነው የዘጋው። አሁን ከዛ ወዲህ እንደምናየው ያው እንደተለመደው ነው። በእርግጥ አዲስ ነገር አይደለም። ከአንድ በኩል የሚፈሰውን መረጃ ብቻ እንዲያገኝ ነው ሰው የተደረገው። ክልከላው ብቻዚህም አይደለም ደግሞ ያቆመው። ምናልባት በሌላ ጥያቄ እንመጣበት
ይችላል።
ኢንተርኔትን መዝጋቱ ሁሉ ይቀጥላል። ተጽዕኖ ብዙ ነው ለማለት ነው ባጭሩ።
መልካም መስፍን፣ በርከት ያሉ ጭብጦችን አንስተሃል። ከመገናኛ ብዙሀኑ ጋር በቀጥታ የተያያዙ በሰዎች መብት ላይ ቀደም ብለህ የገለጽከውን ጫና ያሳድራሉ የሚባሉትን እንነካካለን። መስፍን፣ በመጨረሻ ቃል የማየትና የመስማት መብቶች መሰረታዊ የሰው ልጅ መብቶችን ምናልባት መሰረታዊ የሚለው የሚገልጸው አይመስልኝም። ከማየትና ከመስማት የቀረበ መብት የለም። እነሱን ሁሉ የሚነፍግ ድረስ የሚሄድ መሆኑን ጠቅሷል። ማንኛውንም የመገናኛ ዘዴዎች እንዲዘጉ የማድረግ ጭምር ይህ ኮማንድ ፖስት የሚል የእንግሊዝኛ ቃል የተሰጠው ክፍል የማዘዣ እዙ ተሰጥቶታል። አርጋው፣ አንተስ እንዴት ትመለከተዋለህ?
አሁን መስፍን ባነሳው ነጥብ ላይ እንደዚህ አይነት የአስቸኳይ ጊዜ አዋጆች የተለያዩ ሀገሮች ቀውሶች በሚገጥማቸው ጊዜ ያወጣሉ እና የኢትዮጵያው የአስቸኳይ ጊዜ አዋጅ አንደኛ በሰለጠነ እና ጉዳዩ በገባው ባለሙያም እንዳልተሰራ የሚያመለክቱ ብዙ ነገሮች አሉት። ይሄ ስለ አዋጁ ለብቻ ሌላ ውይይት ቢደረግ የሚነሳ ነው። ግን ወደ መገናኛ ብዙሀን ላይ ወደሚያሳድረው ተጽዕኖ ስንመጣ በኢትዮጵያ ቀደም ሲልም ቢሆን የመገናኛ ብዙሀን በጣም አስቸጋሪ ሁኔታ ውስጥ ነበሩ። ተመናምነው ወደ መጥፋት፣ መንግስትን መተቸት፣ ወደማይቻልበትና ከፍ ወዳለ የአፈና ፍርሃት ይሄርንበት ነው ያለፉት አመት። አሁን እነዚህ አፋይ ነገሮች ቀደም ሲል የዳቦስም እየተሰጣቸው ነበር ሲከናወኑ የነበረው የጠረሽብ ህግ ሌሎች ነገሮች ወጥተው በዚህ የተደረገ በተቻለ አቅም መንግስት በቃ ኔና ተተቹ ከኔ በላይ ሌላውን አትስሙ ሚል የተለያየ ምክንያቶች እየደረደረ የራሱን አላማ ብቻ ለማስፈጸም ሙከራ ሲያደርግ ነበር። አሁን በድፍረትና ያለ እፍረት ወደ አደባባይ ወጥቶ አይቻልም ይሄ ተከልክሏል ብሎ እንዳለ የጋዜጠኝነት ስራ ከባድ ብቻ ሳይሆን እጅግ በጣም አደገኛ እንዲሆን ያደረገበት ነው። በእንዲህ አይነት ህጎች ውስጥ አንዱ ችግር ምንድነው? በእንዲህ አይነት ቀውስ ወቅት የሚፈጸሙ በጣም ሰፊ የሆኑ የሰብአዊ መብት ጥሰቶች ይኖራሉ። እነዚህ የሰብአዊ መብት ጥሰቶች ተደብቀው ማንንም ሳይሰማቸው ተቀብረው እንዲቀሩ ለማድረግ ይረዳዋል። ምክንያቱም የመገናኛ ብዙሃን ይነስም ይብዛ ይሄንን ነገር ለማጋለጥ ሚና ይጫወታሉ። ህዝቡ ራሱ መረጃ በመስጠት ወደ መገናኛ ብዙሃን ያስተላልፋልና ይሄም አንዱ ነገር ነው። ሌላኛው የመረጃ ምንጭ ምንላቸው ጋዜጠኝነት እንደው ተነጥሎ የቆመ ብቻውን ያለ እንትን አይደለም። ህብረተሰቡ የለተለት ነገር ጋር የተገናኘ ነውና መረጃ የሚሰጥ መረጃ ማቀባበል እጅግ በጣም ነውር የሆነበት ደረጃ ላይ እንድንደርስ አድርጎናል። ህዝቡ መናገር አይችልም። ምክንያቱም አሁን ወጥቶ መናገር አደገኛም ነው ወንጀልም ነው። ባለሙያዎች ወጥቶ መናገር አይችሉም። ወጥቶ መናገራቸው እንደዚሁ አደገኛም ወንጀልም የሚያስጠይቅ ነው። ሌሎች የሚመለከታቸው ተቋማዊ ድርጅቶችም እንደዚህ ወጥተው መናገር አይችሉም። ያዩትን ሊደረግ ይገባል የሚሉትን ሀሳብ ማካፈል አይችሉም። ስለዚህ የመረጃ ምንጭ ምንላቸው በዋነኝነት ዋና ዋና አካላት አደባባይ ወጥተው ሊናገሩ ፈጽሞ የማይቻላቸው ደረጃ ላይ ደርሰናል። ይሄ ደግሞ የመገናኛ ብዙሃን እንስራ ወይም ይሄን ነገር እንኳን እናድርግ ቢሉ እንኳን በጨለማ ውስጥ የሚያስቀምጣቸው ነው። ራሳቸው ላይ ያለውንም አደጋ ሳንረሳ ማለት ነው። እና እነዚህ ችግሮች ናቸው የሚታዩኝና በአጠቃላይ የመረጃ ፍሰቱን 100% ማፈን ከዛ ባሻገር ደግሞ እንደው በብዙ ሀገሮች ታይቶ የማይታወቅ እጅግ በጣም አፋኝ በተግባርም እንደው ለማስፈጸምም እንደው ከባድ የሆነ የአስቸኳይ ጊዜ አዋጅ ነው አሁን ፊታችን ላይ ተቀምጦ ያለው።
መስፍን ወደ አንተ ልመለስ። አርጋው የቀሩትን ዝርዝሮች ተመልክቷቸዋል። ቀደም ብላችሁ ባነሳችኋቸው አይታዩና አይሰሙ የተባሉ ቴሌቪዥን ጣቢያዎች ማየትና መስማት ወንጀል በተደረገበት የኢንተርኔት አገልግሎት በተቋረጠበት ሙሉ በሙሉ ማለት በሚቻል ደረጃ የማህበራዊ መገናኛ ብዙሃን አገልግሎት ሰዎች ማግኘት መጠቀም የማይችልበት ሁኔታ በተፈጠረበት የሰዎች ከአንድ ቦታ ወደ ሌላ ቦታ መዛወር በተመረጡ አካባቢዎች በተገደበበት ቀይ ዞን በሚል ስም የተሰጣቸው የጉዞ መስመሮች የተከለለበት ባለበት ምንድነው የቀረው? አንድ ህብረተሰብ እንደ ህብረተሰብ መቆየት የሚችልባቸው በዚህ የመረጃ ዘመን የተሻገረ ምናልባትም የለተለት ህይወትን ሙሉ ትርጉም የሚያሰጡ በሆኑበት ቦታ ለድሮ የምቾት አገልግሎቶች አይደሉም መሰረታዊ ናቸውና በሆኑበት ምንድነው የቀረው? በርግጥስ አንድ መንግስት ይሄን ሁሉ ከህብረተሰቡ መንፈግ ይችላል ወይ? የፌደራል ጠቅላይ አቃቢ ህግ አቶ ጌታቸው አምባይ በሰጡት መግለጫ ላይ አንቀጽ 93 ነው የተጠቀሰው ህገ መንግስቱ አደጋ ላይ ሲወድቅ የሚል አንቀጽ ነው የተጠቀሙት ለዚህ አዋጅ መሰረት የተደረገው። በርግጥ ይቻላል ወይ መስፍን?
የአስቸኳይ ጊዜ አዋጆች የተፈጥሮ አደጋ ተከስቶ ካልሆነ በስተቀር ከፖለቲካ እንቅስቃሴዎች ጋር ተያይዘው ሲመጡ በየትኛውም ሀገር አነጋጋሪ ናቸው፣ እውነት ለመናገር ፌር ለመሆን። ይሄኛው ግን ችግሩ ምንድን ነው? አንደኛ ረጅም ጊዜ ነው። ሁለተኛ ቅድም አርጋው እንዳለው በባለሙያ የተጻፈ አይደለም። እንትኑን ስታየው አረፍተ ነገሮቹን የያዙትን ጥንሰ ሀሳብ የሚያንጸባርቁትን በቀጥታና በተዘዋዋሪ የሚሉትን ነገር ስታየው ፍጹም ወደ አፈና ስርዓት ነው እንዲገባ የተፈለገው ወይም ማስተላለፍ የተፈለገው መልእክት። በቃ አትተነፍሱም ነው። እኛ ከምንፈቅደው ውጪ፣ እኛን ደስ ከሚያሰኘን ነገር ውጪ አትሰሙም፣ አታዩም፣ አትናገሩም ነው። ወይም ደግሞ ከተናገራችሁም እኛ በምናዘጋጀው መድረክ ላይ ነው መናገር ያለባችሁ። ያን ጊዜ እነማን እንደሆናችሁ ስለምናቅ እዛው የሚደረገው እናረጋለን ነው ሲተረጉ። እና ለመተግበርም በጣም አስቸጋሪ ነው እውነት ለመናገር። ግን ቅድም እንዳልኩት የዚህ ህግ አላማ ሙሉ በሙሉ የተጻፈውን ነገር ሁሉ ተግባር ላይ መዋል አይመስለኝም። ዋና አላማው ስነ ልቡናዊ ጫና ማሳደር ነው። አሁን እኮ ጋዜጠኞች፣ ሌላው ቀርቶ ወደ ሚዲያ ልመልስና እንደገና ውይይታችን ከሱም እንዳይርቅ የተቃዋሚ ፖለቲካ ፓርቲ መሪዎችን እንኳን እኮ ሄደው እንደልባቸው ማናገር አይችሉም። ፖለቲከኞቹም መናገር እኮ አይችሉም። ምክንያቱም የአገርን ሉዓላዊነት፣ ደህንነት እና ህገ መንግስታዊ ፍርአቱን አደጋ ላይ ሊጥል የሚችል ማንኛውንም ነገር በጋዜጣዊ መግለጫም በምንም መስጠት አይቻልም ነው በስም ተጠቅሰው ነው የተሰጣቸውና እንግዲህ የስልጣን ላይ ያለውን ፓርቲ እንቃወማለን ብለው የተደራጁ ፖለቲከኞች ነፃ ሆነው መተቸት ካልቻሉ ይሄንን አዋጅ ራሱን መተቸት ካልቻሉ ሌላው ቀርቶ ይሄ አዋጅ የአገሪቱን ሉዓላዊነትና ሰላም ወይም ጥቅም አያስከብርም ብሎ መተቸት ካልተቻለ ድረስ እንግዲህ ሌላው ህዝብ ምን ማድረግ ይችላል? ብዙ ምርጫ የለውም። ግን ዞሮ ዞሮ ምንድነው እንኳን እንደ ኢትዮጵያ አይነት በጣም ትልቅ ብዙ ህዝብ ያለበት አገር ቀርቶ ጠባብ አገሮችንም እስከመጨረሻው ማፈን አይቻልም። እና ሰው በተለያየ መንገድ ሐሳቡን መግለጹ አሁን የተከለከለውንም ክልከላ የሚያልፍበት መንገድ ማግኘቱ አይቀርም። ምንም ጥርጣሬ የለኝም በሱ።
ለዚህ አዋጅ መሰረት የሆነውን ጉዳይ እስኪ ፈታ አድርገን ለመመልከት እንሞክር። አሁን ባነሳቸዋቸው በተመለከታቸዋቸው ጭብጦች ውስጥም የአገርን ደህንነት ሉዓላዊነት የሚያናጋ ሁኔታ ሲፈጠር ነው የሚል መሰረቱ። ምናልባትም ይሄ የትኛውም ዜጋ በተቃውሞ በኃይልም ጭምር መንግስትን ለመቃወም ከተነሱ ኃይሎች ውጪ ማንም በአገር ውስጥ ያለ ዜጋ ሊስማማ የሚችልበት መሰረት አድርገን እንውሰድ። በእርግጥ ግን ግቡ ይሄ ነው ወይ? ሌላ አማራጭ የለም ወይ? እነኚህን ሁሉ ገደቦች መሰረታዊ መብቶች ከዜጎች ላይ ሳይገፈፍ የአገርን ደህንነትና ሉዓላዊነት በህጋዊ መንገድ ማረጋገጥ አይቻልም ወይ?
የጠረጴዛ ዙሪያ ውይይታችን አልተቋጨም አድማጮች።
የወቅታዊ ርዕሰ ጉዳይ አወያይነትም እንደዚሁ
ከፊሉን ኋላ ላይ፣
ቀሪውን ደግሞ በመጪው የራዲዮ መጽሔት ፕሮግራማችን እንመለስበታለን።
ለአሁን ግን የፕሮግራሙን ተሳታፊዎች እናመሰግናለን።
የፊደል አዝመራ
የከበደ ሚካኤል ግጥም ታወሳ አሉላ
አዲሱ ያስታውሳል። የከበደ ሚካኤልን የግጥም አዝመራ ግን የለም ወዲህ ነው። ፊደሎች ስለተዘሩበት የጥበብ አውድማ ልናወራ ነው። ስለ ጥበብና ትሩፋቱ
አውድማ ብትል
አዲሱ ቃሉ ጭምር ሳይዘነጋ አልቀረም ልትል የዳዳ ይመስላል
ይመስለኛል። ለመሆኑ እንደምን ያለ ነው?
ፈጥኖ የሚከሰትልኝ የጥበብ አውድማ ትምህርት ቤት ነው፣ እውቀት የሚቀሰምበት መድረክ ነውና ወዲሁም ቅድም ያነሳናቸው የከበደ ሚካኤልን የሐሳብ መስመር ይከተላል። እዚህ ላይ ግን አዲሱ የተጠቀምኩት ያየሁትን የእንግዳችንን አንድ ሥራ ለመግለጽ ነው። የተበተኑ ፊደሎች ናቸው።
እንየዋ።
ወደ ፎቶግራፍ ጥበብ ባለሙያው ዮሐንስ አስረስ መኖሪያ ቤት ጎራ ያደርገናል።
ከዋሽንግተን ዲሲ ከተማ ወጣ ብላ ከምትገኘው የሲልቨር ስፕሪንግ ከተማ ነዋሪ ነው።
ወዲህ ወደ ዩናይትድ ስቴትስ ከመጣ 8 ዓመታት ሆነውታል። አሁን የምንገኘው ከሲልቨር ስፕሪንግ መሀል ከተማ ከሚገኝ አንድ የመኖሪያ አፓርታማ ህንፃ አጠገብ ነው። ዮሐንስን ለማነጋገር 3ኛ ፎቅ ላይ ወደምትገኘው የዮሐንስ አነስ ያለች ባለ አንድ ክፍል የመኖሪያ አፓርታማ እያመራን ነው። የክፍሉን ደጃፍ ዘልቀናል። በአውደ ትዕይንት መልክ ቦግ ቦጉ የተደረደሩ የተለያዩ ፎቶግራፍ ስራዎቹ ይታያሉ። ተፈራ ካሜራውን በሚፈለገው አይነትና አቀማመጥ በማሰናዳት ላይ ነው። ከዮሐንስ ጋር አንዳንድ ነጥቦችን እያነሳሳን ነው። ዝግጅቱ እንደተጠናቀቀም ወጋችንን ለመጀመር እነሆ ተመቻችተናል። የፎቶውን ምስል በድምፅ ዮሐንስ አስረስ ጥሩነ።
አቤት።
ቤትህ መኖሪያ ቤትህ ነው? የጥበብ ስራዎች መስሪያህ ነው? መዝናኛህ ነው? በተለያዩ ስራዎች ተከበህ ነው የምናየው?
ሁሉም ነው። ቢሮዬም ነው፣ መኖሪያዬም ነው፣ ሁሉም ነገሬ ነው።
ሁሉም ነገሬ ነው የምትለው መንገድ የሚያስኬድ ይመስላል። የተለያዩ ዘርፍ ያላቸው የጥበብ ስራዎች ናቸው ያሉት። ከበር ካሉት የፎቶግራፍ ስራዎች እንጀምራለን። ሌሎች ጥቅም ባላቸው ስራዎች የተረጎምካቸው የጥበብ ስራዎችም አሉ ታስረዳናለህ። እስኪ ንገረን። በር ላይ የምመለከተው የጥልፍ ፎቶግራፍ የተነሳ ጥልፍ ነው። የሚበሩት ከበሮች ጋር ከመድረሳችን በፊት
ይሄ ጥልፍ ቤተ ክርስቲያን አንድ ጓደኛችን ነጠላውን አርጎት ጸበል ይቀዳ ነበረ እና እኔ እያስቀደስኩ ነው ሳየው በጣም ደስ አለኝ። ጸበል እየቀዳ እኔ በስልክ ያነሳሁት እና ከዛ በኋላ ልክ ስንጨርስ ሄጄ ጥበበን ወድጀዋለሁ ፎቶ ላነሳው ፈልጋለሁ አልኩት። ልጁም ስለሚያውቅ ምን እንደምሰራ ስለሚያውቅ አውልቆ ነው የሰጠኝ። ነጠላውን ተዋስኩኝ። ካሜራ እጄ ላይ ስለነበረ እዛው ወንበር ላይ ያነሳሁት። ከዛ በኋላ ይኸው እንደምታየው አድርጌ አወጣሁት።
እዛ አይነት ቦታ ሊመጣ የሚችል ሐሳብ ምናልባት ብዙ ስሜቶችንም ያመጣ ነው። መንፈሳዊ ነገርም ያለበት ቦታ በመሆኑ ጥበቡ ተደግድጎ የሚደረግበት የሚለበስበት የተለየ ስሜት ያመጣ ይሆናል። ሌላ ቦታ ብታዩ የሚመጣል ይመስልሃል ያ ሐሳብ?
አላቀም በእውነት ሆነ አላቀም። አጋጣሚ ነው ሳየው እና ሳየው ውስጤ በቃ እዚህ የኛ የሆኑ ጥበቦችን አርቶችን ሳየው ላይ ቆሜ ማየት ማድነቅ ወዳለሁ እና ምንም አላልኩም። መስልኬ አንስቼ ነው ያነሳሁት። ከዛ በኋላ ሳሳየው እሱም ገረመው። ከዛ በኋላ አውልቆ ሰጠኝ። ካሜራ እጄ ላይ ስለነበረ አነሳሁት። ይኸው ለሱም ለእኔም ደስ የሚል ስራ
ቶሎ የሚመጣ ስላልሆነም ጭምር ነው። ከበስተጀርባ ሁለት ከበሮች እናያለን። ልክ በቀጥታ ቃላት ሊነገር በሚችል ገና ስመለከታቸው የመጣልኝ ሀሳብ ቀደም ብዬ እንዳልኩት የሚበሩ የሚመስሉ ከበሮች ናቸው። ከፍ ብለው የሚያርፍባቸውን መዳፍ እየጠበቁ ሲዘገይባቸው ራሳቸው ሊጋጩ ያስቡም ይመስላል። ንገረን፣ እንዴት አነሳቸው? የት አነሳቸው?
ይህንን ያነሳሁት ኦልሞስት 2 ዓመት ይሆነዋል። የደብረገነት መድኃኔዓለም ቤተክርስቲያን የፈንድሬዚንግ ፕሮግራም ነበረ እዚህ ቨርጂኒያ ውስጥ።
የገንዘብ ማሰባሰቢያ
እዛ ላይ የነበረው ስነ ስርዓት ላይ መዘምራኖቹ ዘምረው አስቀምጠዋቸው ሌላ ዝግጅት እየተካሄደ ነበር እና አቀማመጣቸው በጣም ይገርም ነበረ። እኔም ቁጭ ብዬ ነበረ እና ቁጭ እንዳልኩ በቃ አይኔ እነሱ ላይ አረፈ። በቃ ምንም አላልኩ፣ መሬት ላይ ቁጭ ብዬ ነው ያነሳኋቸው። በቃ ያው እንደምታየው ለእኔ አይደለም ለሁሉም ሰው ደስ የሚል ትርጉም ያለው እንትን የሚሰጡ
ህይወት አላቸው።
ህይወት አለ።
ድምጹን የምንሰማ ይመስላል ገነና አድርገን ካሰብ ነው።
በጣም በጣም የምወደውና
የተለየ
ስሜት የሚሰጠኝ ስራዬ ነው። በጣም ነው ደስ የሚለኝ ይህን በማድረግ።
የፎቶግራፍ ጥበብነቱን እስኪያዘነጋን ድረስ ዛሬ በእጃችን ባለ ስልክ የምናነሳቸው ስዕሎች ጥሩ ሆነው መውጣታቸው ከጀርባ ያለውን የጥበብ ችሎታ ያነሳስ ሁኔታ የብርሃኑን የቀለማቱን ስብጥር እንዳንረዳ የሚያደርጉን የቴክኖሎጂ ውጤቶች እጃችን እየገቡ ነውና እንዲህ ለየት ያለ ስራ ያስታውሳል። ጥበብ ነው ዛሬም ካሜራ ብቻ ደግሞ የሚነሳ አይደለም የሚለው ይሄን ሐሳብ ምናልባትም ዘለቅ ብለህ እንድትገፋበት ጨዋታ እንዲኖረን በተለይ ስራዎች ውስጥ እናያለን። ከግርጌ አንድ ፎቶግራፍ እናያለን። ስዕል ይመስላሉ ስራዎች። እስኪ ንገረን፣ ከኔ የተረከ ሐሳብ ይልቅ ያንተ ስዕል ብዙ ይናገራልና፣ ሁለት ሰዎች፣ አንድ ሴት አንድ ወንድ፣ አህያ የነዱ ተራራው፣ የመንገዱ ተዳፋቱ ለየት ያለ ስሜት የሚሰጥ ፎቶግራፍ ነው የምናየው። ቦታው የት ነው? እንዴት አነሳቸው? ምናልባትም ሰዎቹም ባልና ሚስት ይላል የእንግሊዘኛ ስሙ። እስኪ አስረዳን።
እነዚህ የተነሱት ኢትዮጵያ ሄጄ ነበር 1 ዓመት ተኩል በፊት። ቦታዎችን ዞሬ ማየት ወዳለው ብዙ ቦታዎችን አነሳለሁ እና አጋጣሚ ላሊበላ አድረን ወደ አክሱም ለመሄድ ካደርንበት ሆቴል ወደ አውሮፕላን ማረፊያ ስንሄድ ጠዋት ነበረ። እነዚህ ባልና ሚስት ያልኳቸው ሰዎች
አንተ ነህ ያጋባቸው ወይስ በእርግጥ ባልና ሚስት ናቸው?
በእርግጠኝነት ይመስላል ስታያቸው፣ በጣም ይመስላል። እና ከኋላቸው የምታየው የሚያምር ተራራ አለ፣ አህያ አለ። በባዶ እግር በእግራቸው ነው የሚሄዱት እና ሳይ በቃ የጠዋት ብርሃን አርፎባቸው ነበረ። የሚሄድበትን መኪና አስቆሜ ግን አላዩኝም። ከኋላ ሆኜ ነው ያነሳኋቸው።
የተከተልክ አነሳ?
ከኋላ ሆኜ አንስቻቸው ተመልሼ መኪና ውስጥ ገብቼ ነው የሄድኩት። እና አሁን እንደዚህ ሆነው ሳየው በጣም ደስ ይለኛል። እኔም እና አንዳንዴ አንተን የሚያስደስትን ነገር ሌላውንም ማስደሰት የሚቻል ከሆነ እሱ ጥሩ ነው። የአንተና የኔ እይታ የተለያየ ነው፣ ግን የኔ እይታ አንተን ማስደሰት ከቻለ እሱ ነው የፎቶግራፈር ጥበቡ።
ትርጉም ፍለጋው እንዲቀጥል እድልም ይሰጣል። ሰዎቹን ታያለህ። የመሬቱ አቀማመጥ ለየት ያለ ነው። ቦታው የት ነው?
ላሊበላ።
ላሊበላ
ከከተማው ወጥተን ወደ አውሮፕላን ማረፊያው እየሄድን ነበረ።
ቶሎ ብሎ የሚመጣውም በሀሳብም በጉዞም የሚደረገው ላሊበላ ዋናውም ቤተክርስቲያናቱ ያሉበት ቦታ ነው የሚካሄደው። ከዚያም በፊት ሌላ ትዕይንት አለ። ግሩም ነው። በአደራደርህ ቤትህ በተሰለፉበት መንገድ ነው እየሄድን ያለ ነው። ስብጥራቸውን እያለፍን በተለይም ደግሞ ሌላ የጥበብ ዘርፎችም ስላሉ እነሱንም እንቃኛለን። ከወዲያ ማዶ የጎንደር ፋሲለደስ የሚመስል ፎቶግራፍ ነው የማየው፣ ግን ለየት ይላል። ከለመድነው ፎቶግራፍ ወጣ ያለ ነው። ምንነቱን እና እንዴት እንደተነሳጫው ተነስተለም።
ይሄ ጎንደር ፋሲለደስ ድሮ በአጼ ፋሲል የመዋኛ ገንዳ ነው ተብሎ ነው የሚታመነው እና በአሁኑ ሰዓት በአመት አንዴ ውሃ እየተሞላ የጥምቀት ስነ ስርዓት የሚከበረው እዚህ ቦታ ላይ ነው እና እጅግ በጣም ብዙ ቱሪስቶች ይሄዳሉ። ከሀገራችንም የተለያዩ ክፍለ ሀገሮች ወደዛ ይሄዳሉ እና ይሄ ውሃው የሚሞላው ለጥምቀት በአመት አንዴ ስለሆነ ከሳምንት በፊት ነው ቀድሞ የሚሞሉት። ትልቅ ነው እንደምታየው፣ መዋኛም ስፍራ ነው እና ያንን ለመሙላት የጀመሩበት ሰዓት ሳምንት እንደሚወስድ መረጃው ነበረኝ። ቀድሜ ሄድኩኝ። አንደኛ ቀኑ ከደረሰ ብዙ ሰው ይኖራል፣ ቱሪስት ይኖራል። እንደዚህ በአማረ ሁኔታ ልታገኘው አትችልም። ስለዚህ ይሄንን ፎቶ ለማግኘት አንድ ሳምንት ቆይቼ
ብቻውን አገኘው።
ተሳክቶልኛል። በጣም ግሩም ነው። እሱም በሁለቱም ሳይድ ልታየው ትችላለህ።
ነጸብራቁን ውሃው ጥርት ባለ ውሃ ላይ አርፎ በውሃ ውስጥ ስዕል እንደሚታየው በእርግጥም ጥሩ አድርጎ ይታያል። ከበስተግርጌው ሌላ ምናልባትም የማይታወቅ የሚመስል ቤትና በቀስት ቅርጽ የተሰራ ከውስጡ በርቀት የሚታይ አነስተኛ ፎቶግራፍ ያለው ምንድን ነው እሱ?
ይህም እዛው ጎንደር ውስጥ ነው። ደብረ ብርሃን ስላሴ ይባላል። በጣም ከቆዩት አብያተ ክርስቲያኖች አንዱ ነው ኢትዮጵያ ውስጥ እና እሱን ያው ጎንደርን ሲጎበኝ ያው የፋሲል የህንፃ አሰራር አለበት ውስጡ። ቤተ ክርስቲያኑ ዙሪያው አጥሩም አለው። ይሄ የምናያቸው አርኮቹ ማለት ነው እና ከአርኮቹ ስር በር አለ እንደምታየው እና እንደዚህ ቤተ ክርስቲያኑን እየዞርኩ እያለ ከግቢ ውጭ ነው ያለሁት እና አጥሩ ውስጥ ቤተ ክርስቲያኑ ይታያል፣ እኔ ውጭ ነኝ እና እሱን ሳየው በቃ ይህን ነገር ማስቀረት አለብኝ አልኩኝ እና ልክ ፎቶ ሳነሳው አርኩም ወጣ፣ ከውስጥ ቤተ ክርስቲያኑ ወጣ። በጣም የገረመኝ አርኩ ላይ ያሉት የሸረሪት ድሮች ሁሉ አልቀረም እና እሱን ሳየው ደግሞ በጣም የበለጠ ተደሰትኩበት በፎቶ እና ደብረ ብርሃን ስላሴ ጎንደር
የተለየ ስሜትም ያሳድራል። ቅርጹ ሆን ተብሎ በተቀመጠ አቀማመጥ የተነሳ ነው የሚመስለው። ብዙ ጊዜ አዘውትረን ከምናነሳው አነሳስ ለየት ታደርገዋል። ጥበብነቱ መጉላቱን ያሳያል። አሻግረን በጣም የምናውቀው ቅርጽ ወይንም ታሪካዊነቱ የገነነ በዓለም ዙሪያ የሚታወቅ ቅርጽ ግን ከዚህ ቀደም ከምናውቀው እይታ ወጣ ባለ መንገድ የተነሳ ፎቶግራፍ እናያለን። የላሊበላን ቤተ ክርስቲያን ነው የምናየው። ቤተ ጊዮርጊስን በምናውቀው መልኩ አይደለም ያነሳው። እስኪ ያስረዳ።
ለመጀመሪያ ጊዜ ነው ሄድኩት እና መንፈሴን እዛ ጥዬ መጣሁበት ቦታ ነው። ኢትዮጵያ ውስጥ መቼም ብሄድ የማልቀርበት ቦታ ካሁን በኋላ ላሊበላ ነው። በእውነቱ ከሆነ አንድ ቀን አድሬ ነው የመጣሁት። አይበቃም አይደለም፣ አንድ ቀን ሳምንት እዛ ብቆይ የሚሰለች ቦታ አይደል። ሌሎቹን አነሳው እንደምል ከተለመደው ውጪ የፎቶግራፍ አይንም ይሁን ወይ የተሰጠኝ መክሊት አላቅም። ሌላው ከላይ ነው አለኝ፣ እኔም ከላይ አንስቼዋለሁ ግን እስኪ ደግሞ ልሞክር ብዬ ከስር ነው ከደረጃ ስር ተንበርክኬ ነው ያነሳሁት እና እንደምታየው ውብና ለየት ብሎ ወጥቷል። እሱም በጣም ደስ ይለኛል።
በሩን መስኮቶችን በተሻለ ቅርበት እናያቸዋለን በአንተ ፎቶግራፍ።
ደረጃ ስር ነው ተኝቼ ተንበርክኬ ያነሳሁት። በሌላው አንግልም ያነሳሁት ፎቶ አለ።
እንዴት አይነት ነው
እሱ? ደግሞ አሁን ያነሳሁት ከፊት ለፊት ነው። ከጎን ስቴት ደግሞ የተገለጸ መጽሐፍ ነው ይመስለው። እሱም ያው እንደዚህ ለፕሪንት አድርጌ አላወጣሁትም እንጂ
ኋላ ላይ አድማጮች በድምጽ ለተመልካቾቻችን በስዕል እናጋራለን፣ ፎቶግራፍ እንመለከታለን። የተገለጸ መጽሐፍ ይመስላል፣ የሚስብ ይመስላል። ከፎቶግራፍ ስራዎች ልንሻገር ነው። ገረፍ ገረፍ አድርገን የመጨረሻ ብናደርግ ሶስት ፎቶግራፎች ያለው ሲያማዶ የምናያቸው አባት በጧፍ ብርሃን መጽሐፍ የገለጡ ሰው እናያለን። መንፈሳዊ መጽሐፍ ነው የሚመስለው። ጥሞናቸው ማን ናቸው? የተነሱ
እኚህ አባት እዛው ላሊበላ ውስጥ ነው። በእርግጠኝነት አላስታውስም የትኛው ቤተ ክርስቲያን እንደሆነ።
ብዙ አብያተ ክርስቲያናት
ብዙ አብያተ ክርስቲያኖች ስለያየሁኝ የትኛው እንደሆነ በእርግጠኝነት አላስታውስም፣ ግን እዛው ላሊበላ ውስጥ እንደሆነ አስታውሳለሁ። እና እኔ በሄድኩበት ሰዓት እኚህ አባት ጸሎት ላይ ነበሩ።
ምን አይነት ሰዓት ነው?
በኢትዮጵያ ሰዓት አቆጣጠር ወደ 10 ሰዓት፣ በዚህ ሀገር ወደ 4 ኦክላክ አካባቢ
ከሰዓት በኋላ
ነው። እና ጸሎት ላይ ነበሩ። አላዩኝም። ሳያቸው ግን እጅግ የሚመስጥ ብርሃናቸው የያዙት ጧፉ፣ መጽሐፍ አገላለጣቸው፣ መጽሐፉ የተደጎሰበት ጨርቁ፣ ሁሉ ነገር እሳቸው አላዩኝም። ይህም ምስል ማስቀረት አለብኝ በሚለው አነሷቸው። ካሁን በኋላ ሎጎዬም ሳይሆኑ አይቀሩም ብዬ አስባለሁ። በጣም እንትን
መታወቂያ ምልክት ነው። በልማድ እንደዚህ ነው የሚደረገው። ዮሐንስ በጧፍ ብርሃን ነው መጽሐፍ የሚነበበው። ሆን ተብሎ ተዘጋጅቶ የተሰራ ነው የሚመስለው።
ቤት ውስጥ ነበሩ እና እንትን መብራት አልነበረ፣ የመስኮት ብርሃን ነበረ። በዚህ በኩል እንደምታየው ብርሃን አለባቸው እና ያው ጨለማውን ለማሸነፍ የግድ ብርሃን ስለሚያስፈልግ ጧፍ ያስፈልጋቸዋል። ለዛ ይመስለኛል ጧፍ ይዘው ሲያበሩ ፊታቸው ላይ ያረፈው የጧፉ ብርሃን፣ በጎን ደግሞ በመስኮት የመጣው ብርሃን እጃቸው ላይ ሲያርፍ ለኔ ልዩ ስሜት ነው የሚሰጠኝ። ለዚህ ነው ቶሎ ብዬ እሳቸው ወደ ሌላ ሳደርጉ እሳቸውንም ላለመረበሽ ቀስ አድርጌ አንስቻቸው ቶሎ እንትን ያልኩት።
ከሱ ተሻግረን የምንመለከታቸው ስራዎች በፎቶግራፍ ዘርፍ ከተመለከትናቸው ለየት ይላሉ። ለጥቅምም የሚውሉ ቀደም ብዬ ተቆም አድርጌያለሁ። እስኪ ንገረን፣ እዚህ ጋር በፊደል ሙሉ ማለት ይቻላል፣ በፊደል በጨርቅ ላይ የተሰሩ አሉ፣ እዚህ በሳጥን ውስጥ በወረቀት ሳጥን ልበለው በሱ ውስጥ የተቀመጡ የህፃናት መማሪያ የሚመስል የፊደላት ቀለም እናያለን። ፊደል የፈሰሰበት ቤትህን የሚያደምቀ መጋረጃ ጭምር እናያለን። እስኪ ያጫውተን።
አድማጮች፣ ከፎቶግራፍ ጥበብ ባለሙያው ዮሐንስ አስረስ ጋር የጀመርነው ወግ አልተቋጨም። በሌላ ፕሮግራማችን እንመለስበታለን። የቪዲዮ ሙሉ ቃለ ምልልሳችንም በቅርቡ በድረገጻችን ላይ ታገኙታላችሁ።
ሙሴ አክሊሉ ከአዲስ አበባ በራዲዮ መጽሔት ወጎች ማሳያ መስኮቱ
ብቅ ብለዋል።
የጥቅምት አበባ ነሻሉ አወድሽው አካሌም በሙሉ እየተባለ ተዘፍኗል። በጥቅምት አንድ አጥንት ይባላል አጥንቱ ከተገኘ። የጥቅምት ማር በተለይ ጥቅምት 17 የሚቆረጠው ጥሩ ነው ይባላል። እኔ ግን ዛሬ ላጫውታችሁ የፈለግኩት ስለ ወይንና ስለ በለስ ነው። በተለይ ስለ ወይን ቅኔ ተቆጥሯል፣ ተዘርፏል፣ ተወርቧል፣ ተዜሟል፣ ተገጥሟል፣ ተዘፍኗል። ስለ በለስም ተነግሯል፣ ተሰብኳል። ያውም አዳም ሆይ መሬት ነህና ወደ መሬት ትመለሳለህ እየተባለ በየቀብሩ ላይ ይነገረናል። የአራዳ ልጆች ኦ አዳም መሬት አንተ የምትለዋን ጥቅስ በቃላቸው ይዘው ከሰባኪው ጋር እኩል ይላሉ። ለመሆኑ በክረምት ወቅት ወይንና በለስ ሌሎች በርካታ እጽዋት ሲያብቡና ሲለመልሙ እነሱ ፍሬ የማይሰጡበት እንደውም ደርቀው የሚቀሩበት ምክንያት ምንድን ነው? ክረምትስ መብረቅን እያስከተለ እየመጣ በእነሱ ላይ የሚስቀውና የሚሳለቀው እንዴት ነው? የዛሬ እንግዳዬ መጋቤ ምስጢር ጌራ ወርቅ ጥበቡ ይባላሉ። የቅኔና የብሉይ መምህር ናቸው። ደቀ መዛሙርቶቻቸው የኔታ እንላቸዋለን። የኔታ ጌራ አጠር ያለ ቁመና፣ ጠም ረቀቅ ያለ መልክ፣ የቅኔን ምስጢር በጥልቀት መመርመር የሚችል አይን ያላቸው ናቸው። ፈገግታቸው አጭር ነች። ፈገግ ብለው ወዲያው ይመለሳሉ። አለባበሳቸው ከአመት አመት ነጭ ልብስ ነው። ነጭ ሱሪና እጀ ጠባብ፣ በዚያ ላይ ሳሳ ያለ ኩታ ጥለት የሌለው ይደርባሉ። ጥምጥማቸው የጳጳሳትን አስኬማ ይመስላል። የኔታ ጌራ መደበኛ ስራ ጠዋት ረፋድ ሰዓት ላይ ከአራት ሰዓት ጀምሮ ወንበራቸው ላይ ተሰይመው ከበዓታ ቅኔ ቆጥረው የመጡ ተማሪዎችን ቅኔውን ያስነግራሉ። ከሰዓት በኋላ ደግሞ በዘጠኝ ሰዓት ወደ ክፍላቸው ይገቡና ግስ ይገሳሉ፣ ያስገስሳሉ፣ ቅኔ ይዘርፋሉ። በኔታ የቅኔ ማስነገሪያ ክፍል አንዲት መስኮት አለች። ያቺ መስኮት ሁልጊዜ ትከፈታለች። ስትከፈት ፊት ለፊት የሚታየው የወይን ሀረግ ነው። በተለይ በክረምት ወቅት ከንጦጦና ከየካ ዝናብ ዘንሞ መብረቅ ብልጭ ድርግም ሲል የኔታ ፈገግ ይላሉ። በወይንና በበለስ ላይ መሳቅና መሳለቁን እያስታወሱ ይመስለኛል። እናም ታዲያ መለስ ሲሉና ቅኔያቸውን ለመዝረፍ ይዘጋጃሉ። ታዲያ ኔታ ቅኔ ከዘረፉና ለተማሪዎቻቸው ከነገሩ በኋላ ደግሞ የመለስተኛ ሁለተኛ ደረጃ ተማሪዎችን የግዕዝ ትምህርት ለማስተማር ይሄዳሉ። እዚህ ቅኔ፣ እዚህ ብሉይ፣ እዚህ የግዕዝ ትምህርት። የኔታ ፈርጀ ብዙ ነው ስራቸው። አንድ ጊዜ ታዲያ በክረምት የዚህ ዝግጅት መነሻ የሚሆነኝ የኔታ እንዲህ ብለው ተቀኙ። ድንቅ ነው መቼም ክረምት ነጻሬ ሁሉ አሉ። ሁሉን የሚመለከት ክረምት ማለታቸው ነበር። በበለስ ወወይን አእሩገ እድሜ ሰሀቀ፣ በወይንና በበለስ ሽማግሌዎች ላይ ሳቀ። ዛሬ ግዕዝም ነው እንግዲህ እያስተማርኩ ያለሁት። ምክንያቱስ የሳቀበት ጽህሞሙ እስመተላጸዩ ይኩኑ ደቂቃ ልጅ መምሰል ፈልገው ወጣት መምሰል ፈልገው አዲስ ሰው መምሰል ፈልገው እንደ ወይንና እንደ በለስ ጽህማቸውን የሚያምርባቸውን ሪስትተው ጽህማቸውን ከአፍ እስከ ገደፉ ድረስ ይላጫሉ። ልጅ ለመምሰል ይሞክራሉ። እንደነዚህ አረጋውያን ወይንና በለስም በክረምት ወቅት ቅጠላቸውን ፍሬያቸውን ያጣሉ ሲሉ ነው እንግዲህ እያነጻጸሩ ነው ያቀረቡት። የኔታ የመንግስተኛ ሁለተኛ ደረጃ ተማሪዎችን ግስ ያስተምሩ በቀጥታ ክፍል ውስጥ ይገቡና ወንበራቸው ላይ ቁጭ ብለው ወደ ብላክቦርዱ ነው የሚያዩት፣ ወደ ሰሌዳው። ከዛ በኋላ አንድም ጊዜ ወደ ተማሪዎቻቸው ፊታቸውን አያዞሩም። ምክንያቱም ሴቶችም ወንዶችም አብረው ስለሚማሩ ሴቶቹን ላለማየት ነው። እና እንደዚሁ ነው ሰሌዳው ላይ አይናቸው ትክ እንዳለ ክፍለ ጊዜውን ጨርሰው የትምህርቱን የሚወጡት። መንገድ ሲሄዱም እንደዚሁ ጃንጥላ ይዘው ነው። ክረምት ከበጋ ለዝናብ ለፀሐይ ብቻ አይደለም፣ ከተቃራኒ አቅጣጫ የሚመጡ ሴቶችን ሲያዩ እንስቶችን ጃንጥላቸውን ወደ ጎን ወይም ደግሞ ወደፊት እነሱን እንዳያዩ ያደርጉታል። አዲስ አበባ እንዲህ አይነት ደጋግ ሰዎች ነበሩባት ለማለት ነው። እንግዲህ ወደ 130 ዓመት እየገባች ነው። ጳውሎስ ኞኞ አዋሽም ማረጀ እኛም ማረጀን ብሎ ነበር አንድ ሰሞን። እስኪ እንደው ምናልባት ወይን በቀም መሳፌ የሚቀጥለው 15 ቀን እንግዲህ ቢሆን እያልኩ አንድ ድምጽ ላሰማችሁ።
ጳውሎስን ወደ ጢሞቴዎስ ስር ልጄ ሆይ ትንሽ ወይን ጠጣ ለሆድህም ይረዳ ዘንድ ብሎ ጽፏል። በትንሹ በልኩ ብናረገው ጥሩ ነው። ደጃግርማቸው ያሉት አንድ የማረሳው ነገር አለ። ብርሃኑ ዘሪሁን ስገባ ካፖርቱን ጃንጥላውን እንደያዘ ከአንገቱ ዝቅ ነምሩ እንጂ ጎንበስ አይልም።
ሚኒስትሩ ጋር እንግዲህ ጠዋት ጠዋት ይገቡ ነበረ የስራ መመሪያ ለመቀበል ማለት ነው። የመምሪያ ኃላፊዎች
ሳምሮ ጋር ደግሞ ላጥ ብሎ ይነሳ። ደጃግርማቸው አሁን በልኩ አርጉት፣ ያንተን መነጠፍ የብርሃኑን መገነን በዛ በልኩ አርጉት እና በልኩ ሲሆን ነው ሁሉ ነገር የሚያምረው እና በልኩ አርጉ ሲሉ ነበረ። ህይወታችን ሄክቲክ ነበር። ደስታም ሀዘንም በፈገግታ እንዳለ ተቀብለን እናሳልፎ ነበረ።
አመሰግናለሁ ጋሽ ከቤ። የሚቀጥለው 15 ቀን እንግዳይ ትሆናለህ ማለት ነው። በጋዜጠኞች ዘንድ አንቱ የለም። ጋሽ ከቤ የተባለው አቶ ከበደ አኒሳ ነው። ዘንድሮ 85 አመቱ ነው። የዛሬ 15 ቀን እንግዳይ ይሆናል። በተከታታይም ያጫውተናል። ወይን ያስተፌስህ ልበሰብ አበቃሁ።
አንድ በመጨረሻ ያነሳውን የግዕዝ ቃል ግን በሚቀጥለው 15 ቀን ያብራራል። ወይን ያስተፌስህ ልበሰብ ያለበትም
መልካም። እግዚአብሔር ይስጥልን ንጉሴ።
በመጀመሪያው አጋማሽ ጀመር አድርገን ያሸጋገርነው ቅንብር ነው የመጨረሻው። የራዲዮ መጽሔት የጋዜጠኞች የጠረጴዛ ዙሪያ ውይይት፣
የአስቸኳይ ጊዜ አዋጁና አንድምታው፣ የኢትዮጵያ መገናኛ ብዙሃን ምህዳር፣
ድር አዋጅ ገጾቹ
ይፈተሻሉ።
እንግዶቻችንን እንደገና እናስተዋውቅ።
እንደገና እናስታውስ አዲሱ።
መልካም።
መስፍን ነጋሽ እባላለሁኝ። አሁን በዋናነት የምሰራው መሰረቱን ስዊድን ላደረገና በዓለም አቀፍ ደረጃ በሰብአዊ መብቶች ጉዳይ ላይ ለሚሰራው ሲቪል ራይትስ ዲፌንደርስ ለተባለ ድርጅት ነው። ከዛ ውጭ ደግሞ ከጓደኞቼ ጋር በመሆን ዋዜማ የሚባል ሬዲዮ እና ከሱ ጋር የተያዙ ነገሮችን እንሰራለን። ከዚህ በፊት ያው ጋዜጠኛ ነው።
እኔ አርጋዋሽን እባላለሁ። በሙያ ጋዜጠኛ ነኝ። በመደበኛነት እዚህ አሜሪካን ላለ ድርጅት በአናሊስትነት እሰራለሁ። ከዛ ባሻገር ዋዜማ ራዲዮ ባልደረባ ነኝ። ከዛም ቀደም ላለፉት ዓመታት በተለያዩ የሚዲያ ተቋማት ውስጥ ጋዜጠኛ ሆኜ ሰርቻለሁ።
በጥያቄ ነበርና የገታነው አሉላ ተቀጥሎ
ለዚህ አዋጅ መሰረት የሆነውን ጉዳይ እስኪ ፈታ አድርገን ለመመልከት እንሞክር። አሁን ባነሳችኋቸው በተመለከታችኋቸው ጭብጦች ውስጥም ያገርህን ደህንነት ወላዊነት የሚያናጋ ሁኔታ ሲፈጠር ነው የሚል መሰረቱ። ምናልባትም ይሄ የትኛውም ዜጋ በተቃውሞ በኃይልም ጭምር መንግስትን ለመቃወም ከተነሱ ኃይሎች ውጪ ማንም በአገር ውስጥ ያለ ዜጋ ሊስማማ የሚችልበት መሰረት አድርገን እንውሰድ። በእርግጥ ግን ግቡ ይሄ ነው ወይ? ሌላ አማራጭ የለም ወይ? እነኚህን ሁሉ ገደቦች፣ መሰረታዊ መብቶች ከዜጎች ላይ ሳይገፈፍ የአገርህን ደህንነትና ሉዓላዊነት በህጋዊ መንገድ ማረጋገጥ አይቻልም ወይ? አርጋው ደጋግማችሁ በአግባቡ ነገሮችን ባመዛዘነ የህግ አውጪ የረቀቀ እንዳልሆነ ጠቅሳችኋል።
በጣም ብዙ መንገዶች አሉ። አጠቃላይ ይህንን ቀውስ ለመፍታትም በአጠቃላይ ሁለተኛ ደግሞ እንዲህ አይነት ቀውሶች ሲፈጠሩ ቀውሶቹን ከመጠን እንዳልፉ መቆጣጠር የሚቻልባቸው ብዙ ዘዴዎች አሉ። ከሁሉ በላይ መፍትሄው የፖለቲካ ስለሆነ የፖለቲካ መፍትሄ ማለት ኢህአዴግ አንደኛ መሬት ላይ ያለውን እውነታ ባለመቀበል መሬት ላይ ያለውን እውነታ በመካድ ላይ የተመሰረተ፣ ምክንያቱም ያንን እውነታ መቀበል እንደ ትልቅ ሽንፈት ስለተቆጠረ በኢህአዴግ ዘንድ እያወቁ እንዳላወቀ የመሆን ነገር ነው የነበረው እና ትልቁ ችግር የሚመነጨው ከዛ ነው። መፍትሄዎቹንም እንዳንፈትሽ ወደ መፍትሄዎቹ እንኳን መንገድ እንዳንጀምር ከተለያዩ አካላት መፍትሄ ይሆናሉ የሚሉ የተለያዩ ሀሳቦች ሲቀርቡ ነበረ። የመጀመሪያውና በጣም ቀላሉ እንደው በድፍረትም ሊገባበት የሚችል ለሀገሪቱም የተሻለው መፍትሄ ወደ ድርድር ጠረጴዛ መሄድ ነው። አንደኛው
መሰረታዊ መልስ መስጠት ነው ለተነሱት ህዝባዊ ጥያቄዎች ነው የምትለው?
አዎ፣ መሰረታዊ መፍትሄ ለነዚህ ጥያቄዎች ማቅረብ ነው። መፍትሄው እንደው ግማሽ መፍትሄም ቢሆን ሩብ መፍትሄም ቢሆን ቢያንስ ወደ መፍትሄ የሚያስኬድ አቅጣጫ መወሰድ ነበረበት። የተደረገው በተቃራኒው ነው። እውነታውን መካድ ነው። ጥያቄው የጥቂቶች ነው መጀመሪያ ስንሰማ የነበረው። በኋላ ግን ሊደበቅ የማይችል ሆነ፣ አደባባይ ወጣ፣ መንገዶች ተዘጉ። ያኔ ደግሞ ከእነዚህ አካላት ከዚህ ሀገር በተደረገ ድጋፍ እነዚህ አሸባሪ ድርጅቶች እየተባለ ሌላ ስም ነገሩ ሊሰጠው ሞከረ። ይሄ እውነታውን ሪያሊቲውን የመቀበል መሰረታዊ ችግር ነው። ይሄ ደግሞ የኢህአዴግ የረጅም ዓመታት ችግር ነው። ፓርቲው ራሱ በፈለገውና በመረጠው መንገድ እንጂ የሚሄደው እውነታው ጋር ታርቆ ለመሄድ ብዙ ጊዜ ቸግረዋል እና ከዚህ መሰረታዊ ስህተት ይነሳል ሌላውም ችግር። ለዚህ ነው አሁን የአስቸኳይ ጊዜ አዋጅ ማውጣት የማይገርም የሚሆነው። ምክንያቱም በቃ በማስፈን በጠመንጃ ያለው አንድ አማራጭ ጠመንጃ ነው። በጠመንጃ ነገሩ ማስቆም ይቻላል የሚል መደምደሚያ ላይ ስለተደረሰ ነው። አለበለዚያማ ወደ ድርድር ቢገባ ወይም ደግሞ ሌሎች አማራጮችን ማየት የሚቻልበት መንገድ ኖሮ ህዝቡን ማዳመጥ ቢጀመር የተፈጠረውም አመፅ ረገብ ይላል። ሰዎችም ቢያንስ ወደ ድርድር ተሄዷልና እስቲ ከዚህ ድርድር የሚገኘውን እንጠብቃለን በሚል የተረጋጋ ነገርን መፍጠር ይቻላል። ሌላኛው ኢህአዴግ ራሱን ብቸኛ የኢትዮጵያ ባላደራ፣ በእርግጥ መንግስት ነው፣ መንግስት ስልጣን ላይ ያለ አካል በሀገሪቱ ውስጥ ለሚፈጠሩ ነገሮች ኃላፊነትን መውሰድ አለበት። ይሁንና ግን ሌሎችን ሀገር የሚያጠፉ ሀገር የሚያፈርሱ፣ ኢህአዴግ ግን ሀገር ጠባቂ ራሱን አድርጎ የሚያይበት መነጽርም ትክክል አይመስለኝም። እነዚያ የአስተሳሰብ ችግሮች ናቸው እንደው የተሻለ መፍትሄ እንዳንፈትሽና እንዳናመጣ የሚያደርጉን ብዬ ነው የማስበው።
አርጋው፣ ከአስቸኳይ ጊዜ አዋጁ ይልቅ መሰረታዊ መልስ ሊሰጠው የሚገባ ነበር ቀድሞውንም ብሏል። ለዚህ መሰረት የሆነውንም ነገር ጥያቄ ውስጥ ያስገባዋል። ለእነኚህ ለተወሰዱት እርምጃዎች ሌላ አማራጭ ሊኖር ይችል ሊሆን ነበር ወይ? መስፍን፣ ሁለቱንም ተመልከት።
ብዙ አማራጮች የነበሩ ይመስለኛል። ለረጅም ጊዜ ላለፉት 12 ወራት ወይም የዚህ ኦሮሞ ፕሮቴስት የምንለው ተቃውሞ ከተጀመረ በኋላ ብቻ ሳይሆን እሱ ከመጀመሩም በፊት ቢሆን መንግስት የህዝቡን ስሜት በትክክል ማዳመጥ ሊችል ኖሮ ብዙ ስልጣን ላይ ያለውን አካል ስልጣን አደጋ ውስጥ ሳይከት እንዳሁኑ አይነት ስጋትና ፍርሃት ውስጥ ሳይገቡ ብዙ ነገሮችን እንደው ቢያንስ ማቃለልና ማስተንፈስ የሚችሉባቸው እድሎች ነበሩ፣ ግን አልተጠቀሙባቸውም። ኢህአዴግ ከዚህ በፊት በሌላ ቦታም እንዳልኩት የሚያገኛቸውን አጋጣሚዎች በማምከን አሁን ትልቅ ልምድ አዳብሯል እና በዛው ነው የቀጠለው። የአስቸኳይ ጊዜ አዋጁ መንግስት የተነሱበትን ተቃውሞዎች ለመፍታት ከመረጠው አቅጣጫ አንጻር የማይቀር ነበረ። መቼ ነው የሚመጣው ነው እንጂ ጥያቄው። ብዙ ሰዎች እንደውም የአስቸኳይ ጊዜ አዋጅን በዚህ መልኩ ሳይሆን ሲጠብቁ የነበረው አንዱ የወታደር አንዱ አካል ስልጣን ይዝና አስቸኳይ ጊዜ አዋጅ ያውጃል እያሉ ሁሉ ሲናገሩ ነበረ። ያ ማለት የመንግስት አካሄድ ወዴት እንደሚያመራ ፍንጮች ነበሩ ለማለት ነው። ከዛ ውጭ ግን ነገሩ የፖለቲካ ችግር ነው። ለፖለቲካ ችግር ደግሞ የፖለቲካ መፍትሄ መስጠት ነው የሚጠቅመው። እሱን ደግሞ ጥያቄውን ካነሱት ሰዎች ጋር የምር ውይይት በማድረግ የታይታ አሁን ሰሞኑን እንደሚደረገው እንዲሁ ዝም ብሎ የቲያትር አይነት ሳይሆን የምር በሂደት ይሄንን አሁን ያለውን ሁኔታ እንቀይረው የሚል በእምነት ላይ የተመሰረተ ውይይት ቢጀመር ድርድር ቢጀመር ይሄንን ማስቀረት ይቻል ነበር። አሁን ይሄ የአስቸኳይ ጊዜ አዋጁ ያመጣዋል የተባለው መረጋጋት ቢመጣ እንኳን ዘላቂ አይሆን። የተወሰኑ ወራት ነው የሚረጋጋው። ከዛ በኋላ ልክ ባለፈው እንደተነሳው አንድ አጋጣሚ ከሰቀሰዋል። ያን ጊዜ ካሁን የባሰ ነገር ነው የሚጀመረው። እና ይሄ ህመምን ማስታገሻ ነው እንጂ በሽታው ማከሚያ መንገድ ሊሆን አይችልም። አስቸኳይ ጊዜ አዋጅ የትም ሀገር የበሽታ ማከሚያ አይደለም። እንደ የራስ ምታት መድኃኒት ዋናውን በሽታ ሳይሆን ምልክቱን ነው የሚታከመው። እና ግን አርጋው እንዳለው ጥያቄው የፖለቲካ ጥያቄ ነው። ስለዚህ የሰዎችን መብት ያከበሩ ወደ ውይይት መምጣት ነው ብቻኛው መፍትሄ፣ ብቻኛው መውጫ። እኔ እንደውም አሁን በተያዘበት መንገድ ከተሄደ ለሀገሪቱም አደጋ ይሆናል ብዬ ነው የምሰጋው።
እንዴት?
ሰሞኑን ምንድን ነበር ትዝ ሲለኝ የነበረው ደርግ የኤርትራን ጉዳይ ለመመለስ የሞከረበት መንገድ ኤርትራ በመጨረሻ የሄደችበትን የፖለቲካ መስመር እንድትይዝ ሁነኛ ሚና ተጫውቷል። የኤርትራ ችግር ደርግ የጀመረው በደርግ ዘመን የተጀመረ አይደለም። ግን በዛ 17 ዓመት ውስጥ ያ መንግስት ጉዳዩን ያስተናገደበት መንገድ ሌላ ቢሆን ኖሮ መጨረሻው የተለየ ሊሆን ይችል እንደነበረ ይሰማኛል። አሁንም ኢህአዴግ ጉዳዩን አሁን እየተካሄደ ያለውን የፖለቲካ ተቃውሞ፣ የፖለቲካ ጥያቄ የያዘበት ደርጋዊ መንገድ ምናልባት በውጤቱ አንድ አይነትና ተመሳሳይ ባይሆንም በይዘቱ ግን ከኤርትራው ጋር የሚመሳሰል ነገር ወደዛ እንዳያመራ ስጋት አለኝ። ምክንያቱም የአንድ አካባቢ ሰዎች በብሔር ወይም በአካባቢ አንድነን ብለው የሚያምኑ ሰዎች ለብቻ እየተጠቁ እንደሆነ በሚያስቡበት ወቅት ቁጭ ብሎ መወያየት ነው እንጂ ጥቃቱን እንደገና መጨመር ወዴት ሊያመራን እንደሚችል በጣም የቅርብ ጊዜ የራሳችን ተሞክሮ አለ። በሺ የሚቆጠሩ ሰዎች ማሰር፣ ቁጥራቸውን በውል የማናውቃቸው ሰላማዊ ተቃዋሚዎችን ወይም ሰልፈኞችን መግደል፣ በዛ ላይ ደግሞ በየአካባቢው የምንሰማው የሰብአዊ መብት ጥሰትና አሰቃቂ ሁኔታ ሀዘኑ በየቤቱ እንዲገባ ያደርጋል። ያ ደግሞ የህዝብን ብሶት ያባብሰዋል፣ ለፖለቲካዊ መፍትሄም በር ይዘጋል። እና በጣም እንዳይሆን እመኛለሁኝ፣ ግን ኢህአዴግ በአሁን አያያዙ ከቀጠለ ወደ ሌላ አቅጣጫ መሄድ አይመስለኝም። እና ስጋቴ ከዚህ የሚመነጭ ነው። አሉላ
መልካም። መስፍን፣ ቀደም ብለህ ኢህአዴግ ወዴት አቅጣጫ ሊሄድ እንደሚችል በህዝባዊ አመፁ ወቅት ፍንጮች ነበሩ ብለሃል። የትኞቹ ናቸው እነኛ ፍንጮች? በቀጥታ ያሁኑም ባይመስልም አቅጣጫውን ግን የጠቆመ ነገር ነበር ወዴት ሊሄድ እንደሚችል ብለሃል። አድማጮች፣ በጋዜጠኞች የጠረጴዛ ዙሪያ ውይይታችን ለምሽቱ የያዝነው ይህንኑ ነው። ውይይታችን ግን አልተቋጨም። የወቅታዊው ርዕሰ ጉዳይ አወያይነትም እንደዚሁ። በሚቀጥለው ፕሮግራማችን ቀሪውን ይዘን እንመለሳለን። ለአሁኑ ግን እንግዶቼን መስፍን ነጋሽና አርጋው አሽኔን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ።
ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላችኋቸው ሌሎች ርዕሰ ጉዳዮች ዙሪያ አድማጮች
እንደ ቀለላችሁ በመጻፍም ሆነ በመደወል ትሳተፉ ዘንድ እየጋበዝን
ለምሽቱ ያልንውን በዚሁ ልንቋጭ ነው።
አሁን የቀረን
የስንብቱ ስልት ነው።
ጎሳዬ ተስፋዬ ከሚጫወትልን
አራዳ አራዳ
ጋር ነው የምንተዋቸው። I talk, I'm a father, I talk, I'm a father,
የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየለቱ ከምሽቱ 3 እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንዶች እንዲሁም በናይል ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን የዛሬውን እዚህ ላይ ያበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
ከፕሮግራሙ አቀናባሪ ንጉሱ ታምሬ ጋር የራዲዮ መጽሔት አዘጋጅና አቅራቢዎች እኔ አዲሱ አበበና
አሉላ ከበደንን በሚቀጥለው የራዲዮ መጽሔት እንገናኛለን። በእኛ በኩል ሰላም፣
ደህና ደሩ።